ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ ጥር 9 2015 ዓ.ም ዝግጅታችን ጀመረ። ለፌዴራል ጠቅላይ ፍርድ ቤት የአዲስ ፕሬዝዳንትና ምክትል ፕሬዝዳንት ሹመት ጸደቀ።
እንግዲህ የጠቅላይ ፍርድ ቤት ፕሬዝዳንት እንዲሆኑ የቀረቡት ሰው በዳኝነት በየትኛውም ደረጃ አለማገልገላቸው በሀገራችን በዚህ ደረጃ ረዥም ዓመታት በዳኝነት ያገለገሉ ባለሙያዎች ጠፍተው ነው ወይ?
አሁን እኛ እንግዲህ የምክር ቤቱ የሚሰራው በሕግና ስርዓት ነው።
ዛሬ ሹመቱ ሲጸድቅ ከምክር ቤት የተወሰደውን ድምጽ ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የደቡብ ክልል የሃላባ ዞን ነዋሪዎች ሙስናን ተቃውሞ ሰላማዊ ሰልፍ አካሂደዋል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን ወደ ቀዳሚው የዓለም ዜናዎች እንለፍ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የሶማሊያው ጽንፈኛ እስላማዊ ታጣቂ ቡድን አልሸባብ ዛሬ በአንድ የሀገሪቱ የጦር ሰፈር ላይ ጥቃት ማድረሱ ተሰምቷል። ጥቃቱ የደረሰው የሶማሊያ መንግስት በቡድኑ ተይዛ የነበረች ቁልፍ የጠረፍ ከተማ በማስለቀቅ ታሪካዊ ድል ተቀዳጅተናል ባለ ማግስት መሆኑ ነው። ከዋና ከተማዋ ከሞቃዲሾ በስተሰሜን ባለችው ሀዋዲሌ የተባለች ከተማ በዛሬው ዕለት ታጣቂው ቡድን ባደረሰው ጥቃት ምን ያህል ሰዎች እንደተገደሉ የተለያየ አሃዝ እየወጣ ነው። የጦር ሰራዊቱ አዛዥ አዶዋ ዩሱፍ በመንግስቱ የራዲዮ ጣቢያ በሰጡት መግለጫ በጥቃቱ አንድ ከፍተኛ መኮንንን ጨምሮ 5 ወታደሮች እንደተገደሉ ተናግረዋል። ጥቃቱ በደረሰባት ከተማ አቅራቢያ የሚንቀሳቀስ የአንድ ሚሊሻ አዛዥ ደግሞ የተገደሉት 11 ወታደሮች መሆናቸውን አስታውቀዋል። አልሸባብ ለጥቃቱ ኃላፊ ነኝ ብለዋል። ባለፈው እሁድ ከዩጋንዳ ጋር በሚያዋስነው የምስራቅ ኮንጎ አካባቢ በአንድ ቤተ ክርስቲያን ላይ የቦምብ ጥቃት ያደረስነው እኛ ነን ሲሉ ጽንፈኛ እስላማዊ ታጣቂዎች ኃላፊነት መውሰዳቸው ተገልጿል። ካሲንዲ በተባለች ከተማ በደረሰው የቦምብ ፍንዳታ ቢያንስ 14 ሰዎች መገደላቸውን የኮንጎ ባለስልጣናት አስታውቀዋል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድንና የዜና አውታሩ ባወጧቸው መግለጫዎች እሁድ ዕለት በቤተ ክርስቲያኑ ውስጥ ምዕመናን ጸሎት ላይ እያሉ ታጣቂዎቻችን ቦምቡን አፈንድተዋል ብለዋል። የአጎራባቿ የዩጋንዳ የጦር ሰራዊት ሁከቱን ለማስቆም ወደ ምስራቅ ኮንጎ ወታደሮች ያዘመተ ቢሆንም ጥቃቶቹ እየተባባሱ መምጣታቸውን ነው ዜናው ያመለከተው። ከዘጠኝ ወራት በፊት የተደረሰው የየመን ጦርነት ተፋላሚዎች የተኩስ አቁም ውል አሁንም እንደጸና መሆኑ ተዘግቧል። የእርስ በርስ ውጊያው ለዚህ ያህል ጊዜ ሳይፈርስ ሲቆይ ይህ የመጀመሪያ መሆኑ ነው የተመለከተው። የየመን የሳውዲ አረቢያና የተባበሩት መንግስታት ባለስልጣናት እንዳሉት ሳውዲ አረቢያና ተቀናቃኞቿ በኢራን የሚታገዙት ሁቲዎቹ አማጽያን ተኩስ አቁሙ ሊጠናከርና ለረጅም ጊዜ የቆየውን ጦርነት ወደሚያስቆም ስምምነት ለመሸጋገር ስለሚችልበት መንገድ እየተነጋገሩ መሆናቸው ተዘግቧል። ድርድሩ መቀጠሉ ውጊያው እንዳያገረሽ ያደረገ ቢሆንም ሁለቱ ወገኖች አሁንም የማያስማሙዋቸው ዋና ዋና ጉዳዮች እንዳሉ ነው የተመለከተው። ሁቲዎቹ አማጽያን የተዘጉባቸው የአየርና የባህር መስመሮች እንዲከፈቱ ይፈልጋሉ። በተቀናቃኞቻቸው ቁጥጥር ስር ካሉት የነዳጅ ሀብቶች የሚገኘው ገቢ ለመንግስት ሰራተኛና የጦር ኃይል ደሞዝ ክፍያ የሚሆን ገንዘብ ይሰጠን ሲሉም ጠይቀዋል። ሳውዲ በበኩሏ ሁቲዎቹ አማጽያን የደህንነት ዋስትና እንዲሰጡ ጠይቃለች። ጦርነቱን ለማቆም ከሌሎቹ ተፋላሚ ቡድኖች ጋር ድርድር ውስጥ እንዲገቡም ትፈልጋለች። የብሪታንያ መንግስት ፍልሰተኞችን ወደ ሩዋንዳ ለመላክ ያለውን እቅድ በመቃወም የቀረበው ሙግት በሀገሪቱ የይግባኝ ሰሚ ፍርድ ቤት እንዲታይ ውሳኔ ላይ ተደርሷል። በበርካታ ጥገኝነት ጠያቂዎች፣ እርዳታ ድርጅቶችና የድንበር ጥበቃ ባለስልጣናት ማህበራት የተመሰረተው ክስ ባለፈው ወር ሁለት የከፍተኛ ፍርድ ቤት ዳኞች ውድቅ አድርገውት የነበረ ሲሆን አወዛጋቢው የመንግስቱ ፖሊሲ ህጋዊ ነው የሚል ውሳኔ ሰጥተውበት ነበር። ታዲያ ትናንት ሰኞ እነዚሁ ዳኞች ከሳሾቹ ውሳኔውን መቃወሚያ ክርክር ማቅረብ እንደሚችሉ አሳውቀዋቸዋል። ይግባኝ ሰሚው ችሎት የሚሰየምበት ቀን ግን አልተቆረጠም። ባለፈው ዓመት ብቻ 45,000 ፍልሰተኞች በባህር ወሽመጡ በኩል እንግሊዝ የገቡ ሲሆን ብዙዎቹ ባህሩ ላይ ህይወታቸውን አጥተዋል። የሰብአዊ መብት ቡድኖች ብሪታንያ ፍልሰተኞችን ወደማይፈልጉትና 6400 ኪሎ ሜትር ርቀት ላይ ወደሚገኝ ቦታ ለመላክ ያወጣችው እቅድ ሰብአዊ ምግባር የጎደለው ነው በማለት ይኮንናሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቻይና ኢኮኖሚ እድገት ከ40 ዓመታት በሚበልጥ ጊዜ ታይቶ በማያውቅ መጠን መቀነሱ ተገለጸ። የዚህ ምክንያቱ የኮቪድ-19 ዓለም አቀፍ ወረርሽኝን ለመዋጋት የተከተለችው ጥብቁ ፖሊሲዋ መሆኑ ተመልክቷል። የቻይና ብሔራዊ የስታቲስቲክስ ቢሮ ዛሬ ባወጣው ሪፖርት እንዳስታወቀው እንደ አውሮፓውያን አቆጣጠር ባለፈው 2022 ዓ.ም ኢኮኖሚው ያደገው በ3% ብቻ መሆኑን ጠቁሟል። በቀደመው በ2021 ዓ.ም በ8.1% አድጎ እንደነበረም መረጃው ጠቁሟል። ከ1970ዎቹ ወዲህ ይህ ሁለተኛው ዝቅተኛ የኢኮኖሚ እድገት እንደሆነ ነው የተገለጸው። ቤጂንግ የኮቪድ-19 ወረርሽኝ ከተቀሰቀሰበት ጊዜ አንስታ ዚሮ ኮቪድ በሚል ስያሜ የሚታወቅ ጥብቅ ኮሮና ቫይረስን የመከላከልና መቆጣጠር ፖሊሲ ስራ ላይ አውላ እንደቆየች ይታወሳል። በበርካታ የሀገሪቱ ከተሞች ፖሊሲውን በመቃወም ያልተለመደ ህዝባዊ ተቃውሞ የተቀሰቀሰ ሲሆን ይህንኑ ተከትሎ መንግስቱ በታህሳስ ወር መጀመሪያ በድንገት ጥብቅ ጸረ ኮቪድ ፖሊሲውን ሰርዟል። የሆነ ሆኖ በአሁኑ ወቅት ወረርሽኙ በስፋት ያገረሸ ሲሆን እስካሁን ከ60,000 የሚበልጡ ሰዎች ለህልፈት እንደተዳረጉ ተዘግቧል። በሌላ የቻይና ዜና የህዝቧ ብዛት ከ60 ዓመታት በኋላ እንደ አውሮፓውያን አቆጣጠር ባለፈው 2022 ዓመተ ምህረት ለመጀመሪያ ጊዜ መቀነሱን አስታውቃለች። የሀገሪቱ የስታቲስቲክስ መረጃ ቢሮ ባወጣው መሰረት ባለፈው ዓመት 9.5 ሚሊዮን ህጻናት የተወለዱ ሲሆን 10.4 ሚሊዮን ሰዎች ሞተዋል። በዚያም ሂሳብ የህዝቡ ብዛት በ850,000 ቀንሷል። የዩናይትድ ስቴትስ ከፍተኛ ተደራዳሪዎች በዚህ ሳምንት ታይዋን ናቸው። በዩናይትድ ስቴትስ የንግድ ተወካይ ቢሮ የቻይና ክፍል ምክትል የንግድ ተደራዳሪ ቴሪ መካርተን የተመራው ከፍተኛ የልዑካን ቡድን ወደ ታይፔይ የተጓዘው ለዋሽንግተንና ለራስ ገዟ ደሴት በተወጠነው አዲስ የንግድ መርሃ ግብር ዙሪያ ድርድሩን ለመቀጠል መሆኑ ተመልክቷል። በመጨረሻም ዋግነር ግሩፕ በሚባለው የሩሲያ የቅጥር ተዋጊዎች አሰማሪ ኩባንያ አዛዥ ነበርኩ ያለው በዩክሬን ጦርነት የተካፈለ አንድ ግለሰብ ባለፈው ሳምንት ከዩክሬን አምልጦ ሲያበቃ ኖርዌይ ውስጥ ጥገኝነት መጠየቁ ተገለጸ። ሰውየውን የኖርዌይ የድንበር ጠባቂዎች ከሩሲያ በሚያዋስነው ድንበር ላይ እንዳሰሩት የኖርዌይ ባለስልጣናት አስታውቀዋል። የአንድሬ ሜድቬዴቭ ጠበቃ ኖርዌይ ጥገኝነት እንድትሰጠው እንደሚፈልግ አስታውቀዋል። ለጦር ወንጀል መርማሪዎች ስለ ዩክሬኑ ውጊያ ተሞክረው ለመናገርም ዝግጁ ነው ብለዋል። ይህ በዚህ እንዳለ ቅዳሜ ዕለት ዲኒፕሮ ከተማ ውስጥ የሲቪሎች መኖሪያ ህንፃ ላይ በደረሰው የሚሳይል ጥቃት የተገደሉት ሰዎች ቁጥር አርማንድ መድረሱን የዩክሬን ባለስልጣናት አስታውቀዋል። አድማጮች፣ ለዜናው የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅትን ለዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥር 9 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ዘገባ እንለፍ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የነበሩት ወይዘሮ መዓዛ አሸናፊና ምክትላቸው ሰለሞን አረዳ በፍቃዳቸው ከስራቸው መልቀቃቸው ተገለጸ። በመትካቸው አቶ ቴዎድሮስ ምህረት ከበደ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ወይዘሮ አበባ እንቢያለ ደግሞ ምክትል ፕሬዝዳንት ሆነው ተሹመዋል። ተሿሚዎቹ ሹመታቸው ባጸደቀላቸው የሕዝብ ተወካዮች ምክር ቤት ፊት ቀርበው ቃለ መሐላ ፈጽመዋል። ኬኔዲ አባተ ተጨማሪ አለው።
ላለፉት 4 አመታት የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ሲያገለግሉ የቆዩት ወይዘሮ ማዛ አሸናፊ እንዲሁም ምክትላቸው አቶ ሰለሞን አረዳ ስራቸውን ለቀው በአዲስ ሹማምን ተተክተዋል። ሁለቱም ባለስልጣናት ስራቸውን የለቀቁት በፍቃዳቸው ስለመሆኑ ተተኪዎቻቸውን ለመሾም በተጠራው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የምክር ቤቱ አፈ ጉባኤ ታገሰ ጫፎ ተናግረዋል። በምትካቸውም አቶ ቴዎድሮስ ምህረት ከበደ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ወይዘሮ አበባ እንቢያለ ደግሞ ምክትል ፕሬዝዳንት ሆነው በተወካዮች ምክር ቤት ተሹመዋል። ስድስተኛው የህዝብ ተወካዮች ምክር ቤት በሁለተኛ ዓመት የስራ ዘመን 8ኛ መደበኛ ስብሰባው ነው የፌደራል ጠቅላይ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንትን ሹመት ያጸደቀው። ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት በእጩነት አቅርበዋቸው በሶስት ድምጽ ተአቅቦ በአብላጫ ድምጽ የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው የተሾሙት አቶ ቴድሮስ ምህረት ከ1989 ዓ.ም ጀምሮ እስካሁን ድረስ በተለያዩ ህግ ነክ ጉዳዮች ላይ ሲሰሩ የቆዩ ስለመሆናቸው የህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ያቀረቡት የስራ ልምዳቸው ያስረዳል።
ከ1989 እስከ 1991 ዓ.ም ድረስ በኮንስትራክሽን እና ቢዝነስ ባንክ በነገረ ፈጅነት፣ ከ1991 እስከ 1993 ድረስ በፍትህ እና የህግ ስርዓት ምርምር ኢንስቲትዩት በህግ ልዩ ባለሙያነት፣ ከ1993 ዓ.ም እስከ 1997 ዓ.ም ድረስ በአብሲኒያ ባንክ ከፍተኛ ነገረ ፈጅነት እና የህግ ኃላፊነት፣ ከ2004 ዓ.ም እስከ 2006 ዓ.ም ድረስ በአዲስ አበባ ዩኒቨርሲቲ የህግ አገልግሎት ክፍል ኃላፊ፣ እንዲሁም ከ2003 ዓ.ም እስከ 2010 ዓ.ም ድረስ በአዲስ አበባ ዩኒቨርሲቲ የረዳት ፕሮፌሰር በመሆን አገልግለዋል።
አዲሱ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴድሮስ የተለያዩ የሀገር ውስጥና የውጭ ተቋማትን እንዲሁም ኤምባሲዎችን በጥብቅናና በህግ ማማከር ዘርፍ ማገልገላቸውም ተብራርቷል። የኢትዮጵያ የህግ ባለሙያዎች ማህበር ፕሬዝዳንትነትም ካገለገሉባቸው ዘርፎች መካከል ናቸው። ተሿሚው በዳኝነት ዘርፍ ያገለገሉ ካለመሆናቸው ጋር ተያይዞ ከአንድ የምክር ቤት አባል ጥያቄ ተነስቶ አቶ ተስፋዬ በልጅጌ ምላሽ ሰጥተዋል።
ከአንድ ኮንሰርን በስተቀር ከሞላ ጎደል እስማማባቸው የምችል የአካዳሚክ ኳሊፊኬሽን እና የስራ ልምድ አላቸው ብዬ አስባለሁ። ኮንሰርን ምንድን ነው? እኒህ የጠቅላይ ፍርድ ቤት ፕሬዚደንት እንዲሆኑ የቀረቡት ሰው በዳኝነት በየትኛውም ደረጃ አለማገልገላቸው በሀገራችን በዚህ ደረጃ ረዥም ዓመታት በዳኝነት ያገለገሉ ባለሙያዎች ጠፍተው ነው ወይ? እንዲሁ በዳኝነት የሰራ ሰው የዳኞችንም ግሪቪያንሶች የዳኝነት ስሜቱን ያ ነገር ያሟላል ብዬ ስለማስብ ነው። እና እሱ እንዴት ታይቶ ነው የሚል ነው።
አሁን እኛ እንግዲህ የምክር ቤቱ የሚሰራው በህግና ስርዓት ነው። አሁን የቀረቡ እጩ ውሳኔ ሀሳቡ ላይ በግልጽ እንደጠቀስኩት በህገ መንግስቱ አንቀጽ ንዑስ 7 እና በህገ መንግስታችን አንቀጽ 81 ንዑስ 1 መሰረት
የክቡር ጠቅላይ ሚኒስትራችን ለተከበረው ምክር ቤት እጩ አቅርቦ አቅርቧል። በዚህ ጉዳይ ላይ ተወያይተው እንዲያጸድቁ ከአሰራር አኳያ ህገ መንግስቱን ማዕከል ያደረገ ስለሆነ የተለየ የተሳሳተ ነገር የለው።
የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ሆነው የተሾሙት ወይዘሮ አበባ አምቢያለ በህዝብ ተወካዮች ምክር ቤት በሙሉ ድምጽ ነው ሹመታቸው የጸደቀላቸው። ወይዘሮ አበባ ከ1995 ዓ.ም ጀምሮ ከአማራ ክልል ምዕራብ ጎጃም ዞን ከፍተኛ ፍርድ ቤት ጀምሮ በዳኝነት ስለማገልገላቸው በስራ ልምዳቸው ላይ ተጠቅሷል። ከ2011 ዓ.ም ወዲህ ደግሞ አሁን በምክትል ፕሬዝዳንትነት እንዲመሩ በተሾሙበት የፌዴራል ጠቅላይ ፍርድ ቤት በዳኝነት እያገለገሉ እንደሚገኙም ነው የተገለጸው። ሁለቱም ተሿሚዎች በህዝብ ተወካዮች ፊት ቀርበው ቃለ መሐላ በመፈጸም ኃላፊነታቸውን ተቀብለዋል። በኢትዮጵያ የስርዓት ለውጥ መምጣቱን ተከትሎ በነበረው የሹም ሽረት ሂደት ወደ ከፍተኛ ኃላፊነት ከመጡ አመራሮች መካከል የሆኑት ወይዘሮ መዓዛ አሸናፊ ከጥቅምት 22 2011 ዓ.ም ጀምሮ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ሲያገለግሉ ቆይተዋል። በሴቶች መብት ታጋይነታቸው የሴቶችን የህግ ነክ ጥያቄዎችም ወደፊት በማምጣትና ሀገራዊ አጀንዳ እንዲሆኑ በማድረግ የሚታወቁ ቁትና የኢትዮጵያ የህግ ባለሙያ ሴቶች ማህበር መስራች ከሆኑ ሴት የህግ ባለሙያዎች መካከል የሆኑት ወይዘሮ መዓዛም ሆኑ ምክትላቸው በገዛ ፈቃዳቸው ካላፊነታቸው መነሳታቸው ከመገለጹ ባለፈ የተነሱበት ምክንያት ምን እንደሆነ እስካሁን በግልጽ የተባለ ነገር የለም። ወይዘሮ መዓዛም ከጠቅላይ ፍርድ ቤት ፕሬዝዳንትነት ስለለቀቁበት ምክንያት እስካሁን የገለጹት ነገር የለም። ባለስልጣናቱ ስራ የመልቀቃቸው ምክንያት ምን እንደሆነ ከአሜሪካ ድምጽ የተጠየቁት አቶ ሰለሞን አረዳ በጉዳዩ ላይ የተናጠል ቃለ ምልልስ እንደማይሰጡ ገልጸው በጋራ መግለጫ እንደሚሰጡ ጠቁመዋል። የወይዘሮ መዓዛና የምክትላቸው ከስራ መልቀቅ የተገለጸው አራት ከፍተኛ የመንግስት ባለስልጣናት መሸኘታቸው ከተገለጸ ከሶስት ቀናት በኋላ ነው። ባለፈው ቅዳሜ ጥቅምት 6 2015 ዓ.ም የትራንስፖርትና ሎጂስቲክስ ሚኒስትሯ ዳግማዊት ሞገስ፣ የማዕድን ሚኒስትሩ ታከለ ኡማ፣ የግብርና ሚኒስትሩ ዑመር ሁሴንና የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትሩ ተፈሪ ፍቅሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት መሸኘታቸው ይታወቃል። ሽኝት ከተደረገላቸው ባለስልጣናት መካከል አቶ ዑመር ሁሴንና አቶ ተፈሪ ፍቅሬ በቅርቡ በአምባሳደርነት ከተሾሙት መካከል ሲሆኑ የወይዘሮ ዳግማዊት ሞገስና የአቶ ታከለ ኡማ ቀጣይ ጉዞ ግን አልታወቀም። ሽኝት በተደረገላቸው ሚኒስትሮች ምትክ እስካሁን የተሾመ አዲስ ባለስልጣንም የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚቀርብላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባ ነበር ያዳመጣችሁት። የትንታኔው መጽሔት ይቀጥላል። የቤኒሻንጉል ሕዝብ ነጻነት ንቅናቄ ቤህነክ የፖለቲካ ድርጅት የጸጥታ ኃይሎች አንድ አባል በመግደል 7 ሰዎችን ማቁሰላቸውን አስታወቀ። ፓርቲው ለአሜሪካ ድምጽ ድርጊቱ ከትላንት በስቲያ እሁድ በአብራሞ ወረዳ ውስጥ ንዑስ ቅርንጫፍ የመክፈት ስነ ስርዓት ላይ ለመታደም የሚሄዱ ሰዎች ላይ ነው የተፈጸመው ሲል ገልጿል። የክልሉ ፖሊስ ኮሚሽን ጉዳዩ ባለመጣራቱ መረጃ መስጠት አልችልም ብሏል። በብሔራዊ ምርጫ ቦርድ የክልሉ ጽህፈት ቤት በበኩሉ በቤህነን አባላት ላይ ተፈጸመ ስለተባለው ጥቃት አስመልክቶ አቤቱታ እንዳልቀረበለት አስታውቋል። ናኮር መልካ ዝርዝሩን ይዟል።
የቤኒሻንጉል ህዝቦች ነጻነት ንቅናቄ ቤህነን ፖለቲካ ድርጅት ህዝብ ግንኙነት ኃላፊ አቶ መሐመድ እስማኤል ጥቃቱ የተፈጸመው ከትናንት በስቲያ እሁድ ጥር 7 2015 ዓ.ም መሆኑን አስታውቀው ስለ ሁኔታውም አብራርተዋል።
በወቅቱ አብራሙ ላይ ተፈጥሮ የነበረው ነገር ምንድን ነው? የእኛ የድርጅት አባላት አፋ የኤምባሲዝም ላይ የሚደረገው የቅርንጫፍ ጽህፈት ቤት ከፈታ ላይ ለመገኘት እንቅስቃሴ ያደረጉ የእኛ ድርጅት አባላት ወደዛ በማቅናት ባለበት ወቅት ላይ ነበረ የወረዳው የሶስት ቀበሌዎች ሚሊሻ መንገድ ዘግቶ አትሄዱም፣ አትገኙ በቦታ ላይ በማለት በኃይል ለመመለስ ሙከራቸውን አድርጎ ተኩሶ ማቁሰል እስከሚደርስበት ሁኔታ ነበረ እርምጃ የወሰዱት። ወደ 7 የኛ ድርጅት አባላት ከፍተኛ ጉዳት ደርሶባቸው በአሶሳ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል በአሁኑ ሰዓት። በወቅቱም ደግሞ ወደ አሁኑ በጥይት ጭካኔ በተሞላበት ጭንቅላቱ ላይ ደግሞ በመተኮስ ግለሰቡ ላይ የሞተ አንድ ድርጅታችን አባል አለ።
ድርጅታቸው ከ2007 ዓመተ ምህረት ጀምሮ ከኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ዕውቅና አግኝቶ በክልሉ የተንቀሳቀሰ መሆኑን ተቀመው ስለ ጉዳዩ ለሚመለከታቸው የመንግስት አካላት አመልክተው ምላሽ በመጠባበቅ ላይ መሆናቸውን ተናግረዋል። ጥቃቱን ከፈጸሙ የመንግስት ታጣቂዎች መካከል የተያዙም እንዳሉ መረጃ እንዳላቸው ገልጸዋል።
ታጥቆ የነበሩ ሚሊሻዎች አንድ ያልተከሰ የለም እስከ ብሬን ነበር የተከሰውና ከነዛ ችግር ከፈጠሩት ውስጥ እስካሁን ድረስ 4 ሰው ብቻ ነው ወጥቶስ ዋለ የሚባል ነገር ነው እስካሁን ድረስ የደረሰኝ መረጃ። እነሱ ወክላቸው ያደረኩት ነገር ቢኖር ይሄ ነው።
በዚህ ዙሪያ የተጠየቁት የክልሉ ፖሊስ ኮሚሽነር ሃሩን ዑመር ስለ ጉዳዩ ምንም የታወቀ ነገር የለም ሲሉ አጥር ያለ ምላሽ ሰጥተዋል።
ምንም የታወቀ ነገር የለም እስካሁን። ክልሉ በኮማንድ ፖስት ስለሆነ ኮማንድ ፖስት ነው የሚያጣራ። ኮማንድ ፖስት አጣርቶ ከዛ በኋላ በጋራ የሚደረግበት ስለሆነ ከዛ በኋላ ነው አንድ ነገር ላይ መድረስ የሚቻለው።
ስንት ቤኒን ነው ያለው በክልሉ?
ቤኒን የሚታወቅ እኮ ነው። ቤኒን ይሄ የሰራዊት ክንፉ ጫካ ላይ የነበረ ነው ከነ ፖለቲካ አመራሩ ጋር። ይሄ ደግሞ ራሱ ቤኒን ነኝ ብሎ ቤኒን ስደት የነበረው አሁን ቤኒን ራሱ የሚጠራ ነው ድርጅት ነው ይሄ።
በሌላ በኩል በኢትዮጵያ ብሔራዊ ምርጫ ቦርድ የቤኒሻንጉል ጉሙዝ ጽህፈት ቤት ኃላፊ አቶ ታደሰ ለማ ስለ ጥቃቱ የቀረበላቸው አቤቱታ እንደሌለ አስታውቀዋል።
ድርጅቱ ቅና ግንቶ የሚንቀሳቀስ ድርጅት እንደሆነ ይታወቃል። ግልጽ ነው። እኛ ጋር አንድ ስቴክሆልደራችን ነው እሱ። ነገር ግን አሁን ተፈጸመ ያልከውን ነገር እኔ ምልክ እንዳንተው ነው የሰማሁኝ። ፎርማል የሆነ ነገር እኛ ጋር እንደ ምርጫ ቦርድ የመጣ ቤታ የለም። በዚህ ጉዳይ ላይ ድርጅቱ ከብሔራዊ ምርጫ ቦርድ እውቅና አግኝቶ የተንቀሳቀሰ ያለ ድርጅት ስለመሆኑ ጥያቄ የለው።
የብሔነን ህዝብ ግንኙነት ኃላፊ አቶ መሐመድ ድርጅታቸው ብሔነን ከተባለው ባለፈው ታህሳስ ወር ከመንግስት ጋር የሰላም ስምምነት በመፈጸም ከገባው ሸማቂ ኃይል ጋር ግንኙነት የለውም ሲሉም ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በተከታይ ዘገባ ወደ ድሬዳዋ ስናልፍ ድሬዳዋ የተሟላ ህገ መንግስታዊ ዕውቅና እንዲኖራትና ጥቅማ ጥቅሞቿም እንዲጠበቁ ሀገራዊ የምክክር ኮሚሽንና ሌሎች አማራጮችን መጠቀም እንደሚገባ ተጠቆመ። የህዝብ ተወካዮች ምክር ቤት የድሬዳዋ አስተዳደር አንድ ተወካይ ፍትሃዊ የገቢ ክፍፍል ተጠቃሚ ለመሆን ድሬዳዋ ከአጎራባች ክልሎች ወደ አንዱ እንድትካለል ወይም ራሷን ችላ ክልል እንድትሆን የሚል ምክረ ሀሳብ ማቅረባቸው መነጋገሪያ ሆኗል። ይሁንና የምክር ቤት አባሉ ሀሳቡን ያቀረቡት ድሬዳዋ ከሌሎች ክልሎች ተለይታ ማግኘት ያልቻለቻቸውን ጥቅማ ጥቅሞች እንድታገኝ ከማሰብ እንጂ ሌላ የፖለቲካ አጀንዳ እንደሌላቸው ለአሜሪካ ድምጽ አስታውቀዋል። የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ ደግሞ ህዝበ ውሳኔ ተደርጎ ወደ አንዱ ክልል መጠቃለል የሚለውን አማራጭ አስተዳደሩ ያልመከረበት የህዝብ ተወካዩ የግል አቋም ነው ብሏል። አዲስ ቸኮል ተጨማሪ አለው።
የድሬዳዋ ኢኮኖሚያዊና ፖለቲካዊ ችግሮች መንስኤ በህገ መንግስቱ እውቅና የሌላት በመሆኑ ስለሆነ ለዚህ መፍትሄ መፈለግ እንደሚገባ የህግ ባለሙያ ጠቆሙ። ጠበቃና የህግ ባለሙያ አቶ የትባረክ አስፋው ለአሜሪካ ድምፅ እንደተናገሩት ድሬዳዋ ያሉባት ችግሮች የሚመነጩት ህገ መንግስታዊ እውቅና ካለማግኘቷ ነው ብለዋል።
የድሬዳዋ ከተማ በህገ መንግስቱ እውቅና የላት። ያም ማለት ምንድን ነው? የኢፌድሪ ህገ መንግስት በአንቀጽ 47 ላይ ሲደነግግ ክልሎች የፌዴራሉ አባላት ይልና ድሬዳዋን ረስቷታል ወይም ዘንግቷታል። ስለዚህ ድሬዳዋ እዛ ላይ ከሌለች በሌሎቹ የህገ መንግስት አንቀጾች ላይ የተቀመጡትን መብትና ግዴታዎች ላይ የለችም ማለት ነው። ይህም ማለት ምን ማለት ነው? ራሱ 464/96 የሚለው አዋጅ ወይም የድሬዳዋ አስተዳደር ቻርተር አዋጅ በምን ሂሳብ ወጣ ብለህ ብትለኝ፣ ለእኔ ህግ ትምህርት ቤት ውስጥም ረዥም አመት ተከራክረንበታል፣ ለእኔ ወፍ ዘራሽ ነው ብዬ ነው የምለው። ስለዚህ የመጀመሪያውና ትልቁ ነገር ህገ መንግስቱ ተሻሽሎ የሚሆን በሚሻሻለው ለምሳሌ በህገ መንግስቱ አልተወከልንም የሚሉ ሰዎች ጥያቄ አቅርበዋል ለፌዴሬሽን ምክር ቤት። ምንድን ነው ያቀረቡት? ህገ መንግስቱ በተረቀቀና በወጣ ወቅት የእኛን ይሁንታ ወይንም ሴይንግ አላገኘም ህገ መንግስቱ የሚል ስለዚህ ድሬዳዋ ደግሞ ጭራሽ የለችም የሚል ነው የእኛ መከራከሪያ ሆኖ መቅረብ ያለበት።
የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት በንብረት ላይ የሚጣሉን ታክስ የባለቤትነት ጥያቄ ምላሽ ለመስጠት ባለፈው ሳምንት በተሰበሰቡበት ወቅት በምክር ቤቱ የድሬዳዋ አስተዳደር አንድ ተወካይ የሆኑት አቶ አብዱ ጃዋር መሐመድ ድሬዳዋ በንብረት አስተዳደር ላይ የሚጣለውን ታክስ ብቻ ሳይሆን ሌሎችም የጋራ ገቢ ክፍፍል የሚመለከቱ ጉዳዮች ላይም ተጠቃሚ ሊያደርጋት የሚችል መፍትሄ እንዲሰጥ መጠየቃቸውን ለአሜሪካ ድምጽ አስታውቀዋል። አቶ አብዱ ጃዋር በመፍትሄነት ያቀረቡት ድሬዳዋ ራሷን ችላ ክልል እንድትሆን ወይም ከሶማሌ ወይም ከኦሮሚያ ክልል ወደ አንዱ በህዝበ ውሳኔ እንድትካለል ሲሆን የሌሉ የበቁት የፌዴሬሽን ምክር ቤት አባል ሳይሆኑ የጋራ ገቢ ክፍፍል ተጠቃሚ መሆን ስለማይቻልና የፌዴሬሽን ምክር ቤት ደግሞ የክልል መንግስታትን እንጂ ከተማ አስተዳደሮችን ስለማያቅፍ ነው ብለዋል።
እኔ ሀሳብ የነበረው ምንድን ነው? ዛሬ በመጀመሪያ ደረጃ ይህ ውሳኔ ድሬዳዋና አዲስ አበባ የሚጠቀሙ ብሎ ፌዴሬሽን ምክር ቤት አምኖበት በማቅረቡ ለድሬዳዋ ህዝብም የሚጠቅሙ ውሳኔ ስለሆነ በጣም ድሬዳዋ ህዝብን ወክዬ ምስጋና አቀርባለሁ የሚል ነበር እኔ ሀሳብ። ቀጥሎ ደግሞ መሰል የጋራ ገቢ ጉዳዮች ከዚህ ውስጥ በተለያዩ ላለፉት ብዙ አመታት በተለያዩ በሚገኘው ጋዳዎች ሁሉ ስንጠይቅ የነበረውን የጋራ ገቢ የሚጠቀም ጥያቄዎች በሙሉ ምላሽ ሊያገኙ ይገባል ነው የኔ ጥያቄ። የጋራ ገቢ ተጠቃሚ አይደል ያልሆንበት አንዱ ምክንያት ሁለቱ ከተሞች ክልል አይደላችሁም፣ የፌዴሬሽን ምክር ቤት አባል አይደላችሁም፣ ክልል ስላልሆናችሁ አትጠቀሙም ከምትሉን የክልል ጉዳዩን መፍትሄ ያገኝ፣ ህዝቡ ይጠቀም። ድሬዳዋ ብዙ ገቢ ታመነጫለች፣ ከዛ ገቢ ግን የተጠቀመች አይደለችም። ምክንያቱም የጋራ ገቢ ተጠቃሚ አይደለችም፣ የፌዴሬሽኑ አባል አይደለችም። ስለዚህ ይሄ ጉዳይ መፍትሄ ሊያገኝ ይገባል ነው የኔ ጥያቄ የነበረው።
ህገ መንግስቱን በማሻሻል መፍትሄ መስጠት ጊዜ የሚፈጅና ለድሬዳዋ ብቻ ሲባል ህገ መንግስቱ ማሻሻል ከባድ ስለሆነ ያንን ሀሳብ ሊያቀርቡ እንደተገደዱ አቶ አብዱ ጃዳ አክለው ተናግረዋል። ሆኖም በጉዳዩ ላይ መግለጫ ያወጣው የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ የአቶ አብዱ ጃዳ ሀሳብ የከተማ አስተዳደሩ መክሮበት አቋም የያዘበት ሳይሆን የግለሰቡ አቋም ነው ብሏል። በቢሮ መግለጫ የድሬዳዋን ፖለቲካና ኢኮኖሚያዊ ችግሮች ለመቅረፍ አሁን ተረቆ የህዝብ ተወካዮች ምክር ቤት እንዲያጸድቀው የተላከው የድሬዳዋ ቻርተር መፍትሄ ያመጣል ብሏል። ሆኖም የምክር ቤት አባሉ አቶ አብዱል ጀዋድ የተሻሻለው ቻርተር ከገቢ ክፍፍል ጋር በተያያዘ ያሉትን ጥያቄዎች አይመልስም ብለዋል። አዲስ አበባ የራሷ ቻርተር ቢኖራትም የፌዴሬሽን ምክር ቤት አባል ባለመሆኗ እንደ ድሬዳዋ ሁሉ የገቢ ክፍፍል ተጠቃሚ አለመሆኗን በዋቢነት ያነሳሉ።
የቻርተር መልስ ጊዜያዊ ወይም ደግሞ ተገሻ መፍትሄ ነው። ምክንያቱም ቻርተር አሁን ያለውን የአስተዳደር እርከን ሪጂድ የሆነውን የአስተዳደር እርከን ሪላክስ ያደርገዋል። የተወሰኑ ስልጣኖችን ላስተዳደር ይመለሳል እንጂ አሁንም የጋራ ገቢ ተጠቃሚ አያረጋትም። ቻርተር ቢሻሻልም ድሬዳዋ የጋራ ገቢ ተጠቃሚ አትሆንም።
የህግ ባለሙያ አቶ ተባረክ አስፋውም ቻርተሩ ብቻውን ድሬዳዋ ያሉባትን ችግሮች በከፊል የሚመልስ እንጂ ሙሉ መፍትሄ የሚሰጥ አይደለም ይላሉ። እንደ አቶ ተባረክ አስፋው ድሬዳዋ ክልል መሆን ሳያስፈልጋት ከተማ አስተዳደር ሆና ሆኖም ከክልሎች እኩል የሁሉ መብቶችና ጥቅሞች ተጠቃሚ እንድትሆን ማድረግ የሚቻልበት መንገድ መፈለግ ይገባል። ለዚህም በቅርቡ የተቋቋመውን ሀገራዊ ምክክር ኮሚሽን መጠቀም ይገባል ብለዋል።
እቺ ድሬዳዋ ምንላት ከተማችን የለችም ህገ መንግስቱ ላይ አይያልን። ስለዚህ እቺ እንድትኖር እቺ ከተማ ደግሞ ሪኮግናይዝ እንድትደረግ ወይም እውቅና እንዲሰጣት፣ እውቅና ሲሰጣት ደግሞ ግማሽ አዲስ አበባ ላይ ታዩትን አይነት ጉልለቶች ሳይሆን ራሱን ችሎ የሚያስተዳድር ከተማ፣ ገቢውን የሚሰበስብ ከገቢው ላይ ልክ እንደ ሌሎች ክልሎች እንደሚያገኙት በፐርሰንት ገቢውን ለፌዴራል መንግስት ፈሰስ የሚያደርገውን አድርጎ ለራሱ የሚያስቀረውን እንዲያስቀር በበጀት ድጎማ ላይ የበጀት የፌዴራሉ መንግስቱ በጀት ሲደለድል ልክ እንደ ችሮታ ሳይሆን እንደ መብት ልትጠይቅ የምትችል ከተማ እንደ አንድ የፌዴሬቲንግ ስቴት ወይንም ደግሞ እንደ ፌዴራሉ አባል ከተማ የምትታይ እንድትሆን እዛ ላይ ነው መሰራት ያለበት ነው። ካልተሳሳትኩ እንግዲህ በአዋጅ ቁጥር 1254 ላይ 2014 ላይ የወጣ አዋጅ አለ፣ የኢትዮጵያ አገራዊ ምክክር ኮሚሽን። ይሄ ኮሚሽን የተቋቋመበት ዋና ዓላማ አንደኛ የጥያቄዎችን ለመፍታት ነው። የወልቃይት ጥያቄ፣ የራያ ጥያቄ፣ የድሬዳዋ ጥያቄ ወዘተርፈ፣ ይሄንን አይነት ኢሹ አለኝ ወይም ጥያቄ አለኝ የሚል አካል ካለ እዛ ጋር ሄዶ ማቅረብ ነው። ነገር ግን የበጀት ጥያቄን አስታኮ የክልል ትሁን አትሁን ወይንም ደግሞ ወደዚህ ክልል ትግባ አትግባ የሚል ጥያቄ በእኔ እምነት ጊዜውን ያልዋጀ ነባራዊ ሁኔታዎችን ያላገናዘበ ነው ብዬ ነው የማምነው።
ድሬዳዋ ህገ መንግስቱ ሲጸድቅ በሶማሌና ኦሮሚያ ክልል ይገባኛል ጥያቄ ሲቀርብባት ስለነበረ እንደ ክልልም እንደ ከተማ አስተዳደርም እውቅና ሳይኖር አቆይታለች። በ1996 ይህ ይገባኛል ጥያቄው ዘላቂ መፍትሄ እስከሚያገኝ ድረስ በሚል የጸደቀ ቻርተር የነበረ ሲሆን በአሁኑ ሰዓትም ይህንኑ ቻርተር የሚያሻሽል ሌላ ረቂቅ ቻርተር ተዘጋጅቶ የፌዴራል ህዝብ ተወካዮች ምክር ቤት እስከሚያጸድቀው እየተጠበቀ ነው። ይህም ሆኖ ክልል ሳይሆኑ ለክልሎች የተሰጡ መብቶችን ሁሉ ተጠቃሚ ለመሆን ህገ መንግስቱ አይፈቅድም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በተከታዩ ዘገባ ደግሞ ወደ ደቡብ ክልል እናልፋለን። በደቡብ ክልል የሀላባ ዞን ነዋሪዎች በዞኑ ተስፋፍቷል የሚሉትን የሙስና ወንጀል መንግስት መርምሮ አስቸኳይ እርምጃ ይውሰድ ሲሉ ተቃውሟቸውን በክልሉ ርዕሰ መስተዳድርና ጸረ ሙስና ኮሚሽን ቢሮ ፊት ለፊት ሰላማዊ ሰልፍ በማድረግ ገለጹ። የከተማ መሬት መቀራመት፣ የመንግስትና የቀበሌ ቤቶችን በራሳቸውና በዘመዶቻቸው ስም ማዛወር፣ የመንግስትና የህዝብ ሀብት ለግል ጥቅም ማዋል ሰልፈኞች ሌሎቹ የዞኑና ባለስልጣናቱ የከሰሱባቸው ጉዳዮች ናቸው። የሙስና ወንጀል ይጠቆሙና ሰልፍ ካደረጉት ውስጥ ለእስር ተዳርገዋል በማለትም ተናግረዋል። የደቡብ ክልል ጸረ ሙስና ኮሚሽን አቤቱታቸውን መቀበሉን ገልጾ ምርመራውን እንደሚቀጥል አስታውቋል። በጠቋሚዎች ላይ የሚደርሰውን ወከባና እስር በተመለከተ ሙስና ከመከላከል ውጪ ኮሚሽኑ በቀጥታ ከለላ እንደማያደርግ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
ሰልፉን ካስተባበሩ ውስጥ አቶ ብራን ሀሰን የተባሉ የሐላባ ዞን ነዋሪ በዞኑ ከሊዝ ጨረታ ውጪ በሺዎች ካሬ ሜትር የሚቆጠር መሬት ይቀራመታል ብሏል።
ሐላባ ላይ አብዛኛው የሚታየው ነገር ምንድነው? እኛ አካባቢ ላይ ከስልጣን ጋር ተያይዞ ፋሚሊን በመሰብሰብ የራስን ፋሚሊ በመሰብሰብ ከዚህም ወደ ታች ደግሞ ወርዶ ያን አካል አቀናጅቶ መሬትን እንደፈለጉ መሬት ወይ በሊዝ ወይ በጨረታ ነው እንትን ማለት ያለበት ያንን ነገር በራሳቸው ጨረታ ሳይወጣ ምን ሳይል ዝም ብሎ ስሙላ ጨረታ ወጥቶ መሬት ለግለሰቦች የሚሰጥበት አለ።
ይህም የሚደረገው ህጋዊ ስርዓትን ወደ ጎን በመተው የዞኑ ባለስልጣናት የቅርብ ቤተሰቦቻቸውና በጥቅም በዙሪያቸው ከሰበሰቧቸው ባለሀብቶች ጋር በሽርክ ለመበልጸግ ነው ሲሉ አቶ ብርሃኑ ተናግሯል። የባለስልጣናት ገቢያቸው ይታወቃል የሚሉት አቶ ብርሃኑ ቅንጡ ቪላ ቤቶችን ይገነባሉ በማለት ማማረዋል።
ከምንም በላይ ግልጽ የሆነ ነገር ምንድን ነው? እያንዳንዱ አመራር የደሞዝ መጠኑ ይታወቃል። የኑሮ ክብደት በዚሰት ላይ ሁላችንም እናውቃለን። እያንዳንዱ የገነባ ከተማ ውስጥ 1000 ካሬ ሜትር አንድ አመራር ይዞ የፓርቲ አመራር ነው የምትለው አካል ይዞ በአዳማ ቆርቆሮ በሴራሚክ ሲገነባ ምንጩ ከየት ነው የሚለው ነገር ግልጽ ነው። የሚያገኘው ገቢ ይታወቃል። ያን ነገር የሚያስገነባው ነገር የለም። እያንዳንዳቸው ደግሞ ሌላው በውስጥ ለውስጥ በቤተሰብ ስም ድርጅትን የሚያደራጀው አሉ። እስከ መኪና ማግዛት ድረስ የንታች በሚወረድበት ሰዓት እኛ ከመንግስት ጎን ቆመን እያንዳንዱን ለመጠቆም ዝግጁ እንደሆን ነው።
በሐዋሳ በወጡት ሰልፍ የተሳተፉት አቶ ረማቶ ከድር በበኩላቸው በዞኑ የሙስና ወንጀል ከሚፈጸምባቸው ውስጥ የመንግስትና የቀበሌ መኖሪያ ቤቶች አንዱ ነው ብሏል። የዞኑ ባለስልጣናት በዞኑ የሚገኙ የቀበሌ ቤቶችን በራሳቸውና በቤተሰቦቻቸው እንዲሁም በዘመዶቻቸው ስም በማዘዋወር ወደ ግል ንብረትነት ቀይሯቸዋል ሲሉም ከሷቸዋል።
መንግስት ቤቶች 968 ቤት ነበረ የዛሬ 3 እና 4 ዓመት አሁን 370 ነው ያለው። ይሄንን ቤቱን አፍርሶ ያለ ክልል ስልጣን ባላሳቸው ስልጣን አከፋፍለው በዘመዶቻቸው በጥቅም በባለ ሀብቱ አከፋፍለው ይገኛሉ።
ስልጣን በዞኑ ለግል ጥቅም ይውላል ነው የሚሉት አቶ ራማቶም።
ሌብነት፣ ብልሹ አሰራሮች ተንሰራፍተው ሲገኙ አቤቱታ ልናቀርብና ጥቆማ ለማስጣት ነው ልንመጣ ቻል ነው። ሙስና ሲባል በሐላባ ላይ በሐላባ ዞን ለስልጣን የሚከፋፈለው በጎሳ ነው። አሁን ባሉ ያሉ አመራሮች የፊት አመራሮች ዞኑ የፊት አመራሮች ከተወሰኑ ከግብር አባሮቹ ጋር ሆነው ስልጣኑን በአንድ በኩል ጎሳ በአንድ በኩል በጥቅም ለምሳሌ ጥቅም ስንል አንድ የተማረ አካል ህጋዊ ዶክመንት ይዞ ከመጣ ከአንድ ሰው እንደ የየስራ መጠኑ ከ20 ሺህ እስከ 60 ሺህ ይጠየቃል ሙስና።
ሰልፈኞቹ ወይም ቅሬታ አቅራቢዎቹ በዞኑ ተፈጽሟል ያሉትን የምዝበራ ወንጀሎችን ያረጋግጣሉ ያሏቸውን የበዙ ሰነዶችን ለደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን ማስገባታቸውን ገልጿል። ቅጂያቸውንም ለአሜሪካ ድምጽ ልከዋል። አብዛኞቹ ሰነዶች በመሬት ላይ ተፈጽመ ያሏቸውን የምዝበራ ወንጀሎችን የሚገልጹ ናቸው። በሐላባ ቁልቶ ከተማ ከሊዝ አዋጅና መመሪያ ውጪ የተሰጡ መሬቶች ዝርዝር እንዲሁም የደቡብ ክልል ከተማ ልማትና ኮንስትራክሽን ቢሮ ከሐላባ ዞን ኮንስትራክሽን መምሪያ ጋር የተጻጻፏቸው ደብዳቤዎችና የአጣሪ ኮሚቴ ግምገማ ሪፖርት ይገኙባቸዋል። የመሬት ጉዳይ ህጋዊነትን የጎደላቸው በመሆናቸው ዞኑ አስቸኳይ የማስተካከያ እርምጃ እንዲወስድ የሚጠይቅ ደብዳቤ እንደሚገኙባቸውም ለማወቅ ተችሏል። በሰሜኑ ጦርነት ወቅትም ለድጋፍ ተብሎ የተሰበሰበው ሀብት ተመዝብሯል ሲሉም አቶ ብራውን ተናግሯል።
የመጀመሪያ ጥያቄያችን ይህን መንግስት ወርዶ እንዳይል ሙሉ በሙሉ እንዳይልን ነው፣ ይመርመርልን። ያቀረብነው ደግሞ ጥያቄውን ቀጥታ ክልሉ ርዕሰ መስተዳድር ጽፈት ቤት ገብተናል። ፓርቲ ጽፈት ቤት ሄደናል። አጋጣሚ ያላገኘ ናቸውም። ከዛ በኋላ ጸረ ሙስና የተቋቋመ ማህበር አለ። ከነዛ አካል ጋር ተገናኝተናል።
የሙስና ወንጀልን ለሚመለከታቸው አካላት በመጠቆማቸው የታሰሩ መኖራቸውና ሰልፋቸውን ሳያጠናቅቁ በፖሊስ መበተናቸውን ተናግሯል። በጉዳዩ ላይ የሐላባ ዞን ባለስልጣናት መልስ እንዲሰጡ ቪኦኤ ቢጠይቃቸውም ፈቃደኛ ባለመሆናቸው ለማካተት አልተቻለም። የደቡብ ክልል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነርና የሙስናና የብልሹ አሰራር መከላከል ዘርፍ ኃላፊ አቶ ፋስካ ጌታቸው ኮሚሽኑ አቤቱታቸውን መቀበሉን ለአሜሪካ ድምፅ ዛሬ ገልጿል።
አሁን ከሐላባ ዞን ጋር ተያይዞ በርከት ባሉ ጉዳዮች ላይ አንዳንዶቹ ረዘም ያለ ጊዜም የቆዩ ናቸው። ከመሬት ስሪት ጋር ተያይዞ በተለይም ውሳኔ ከሚሰጥበት ከመሬት አሰጣጥ ጋር ተያይዞ በአዋጁ 701/2004 የሚባል የከተማ መሬት በሊዝ ለማስተዳደር የወጣ አዋጅ አለ። በሱ ላይ ከተቀመጠው አሰራሮች የመሬት አሰጣጥ ሁኔታ አለ በሚል ከቀበሌ ቤቶች ጋር እንዲሁ በተያያዘ ከገቢ ከከተማ መሰረተ ልማትና አጠቃላይ የፕሮጀክቶች አስተዳደር እንደዚሁም ከአፈር ማዳበሪያ እና ሌሎች ጉዳዮችንም በያዘውን በአካተተ ሁኔታ ጥቆማዎች መጥተዋል። የሚመለከታቸውን ተቋማት ማሳተፍ ያለብንን አሳትፈን ተቋሚዎችም ያልተሟሉ ማስረጃዎች እንዲያሟሉ አድርገን ዝርዝር በመከላከል ደረጃ ላይ ያሉትን መከላከል በምንችልበት አግባብ የምንሰራበት ሁኔታ ይኖራል ማለት ነው።
አቤቱታቸውን ተመልክተውም ምርመራውን እንደሚጀምር ማስታውቋል። ለኮሚሽኑ ጥቆማ ባቀረቡ ግለሰቦች ላይ የሚደርሰውን ወከባና እስር በተመለከተ ከሚመለከታቸው ጋር በመነጋገር ከሌላ እንዲደረግላቸው ማድረግ እንደሚቻልም ገልጿል።
አዋጅ ቁጥር 669 የሚባል ያው በፌደራል ነው የሚወጣው። እንደዚህ አይነት አዋጅ በፌደራል የህዝብ ተወካዮች ምክር ቤት ጸድቆ ተግባራዊ እየተደረገ ያለ አዋጅ አለ። ይህም ምንድነው? ለምስክሮችና ለጠቋሚዎች ስለሚሰጥ ከለላ የሚያወራ ነው። እና እንግዲህ በመሰረቱ አንዳንዶቹ ጉዳዮች ከተቋሙ የስልጣን ክልል ጋር የሚያያዙ ነገሮች አሉት። ይህንንም ስል ምንድነው? ቅድም ለመግለጽ እንደሞከርኩት በተለይ የምርመራና የክስ ስራ ወደ ፖሊስና ወደ ፍትህ በፌዴራል ደረጃ ወደ ሚኒስቴሩ በክልል ደረጃ ወደ ፍትህ ቢሮ ከሄደበት ጊዜ ጀምሮ ለእንደዚህ አይነት ጉዳዮች ከለላ በቀጥታ የመስጠት ስልጣን የተሰጠው ለእነዚህ ለሁለቱ ተቋማት ነው፣ ለፖሊስና ለፍትህ ማለት ነው። ዞሮ ዞሮ በሁለቱም ላይ ከለላ ለመስጠት የእኛ ተቋም የስረ ነገር ስልጣን ስለሌለው ምንድን ነው የምናደርገው? ዘርዝረን ጉዳዮቹን አይተን ያቀረቧቸውን ጥቆማዎች በዝርዝር አይተን በትክክል ህጉም ያሟላውን ነገር ማሟላታቸውን የሚጠይቀውን ነገር ማሟላታቸውን አረጋግጠን ከእነዚህ ተቋማት ጋር የምናስተሳስረው ነው የሚሆነው። ወደ
አገሪቱ በከፍተኛ ብልሹ አሰራርና በሙስና ወንጀል ውስጥ ተዘፍቃለች ሲሉ የአገሪቱ ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ልዩ ኮሚቴ በብሔራዊ ደረጃ ማቋቋማቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
በተከታይ ከቡርኪና ፋሶ ወደ ሰሜናዊ ቤኒን እየተዛመተ ያለውን የሽብር ጉዳይ እንመለከታለን። አንድ በቅርቡ የወጣ ሪፖርት እንዳመለከተው ባለፈው ዓመት በቤኒን ሰሜናዊ ክፍል መንግስት ይፋ ካደረገውን በላይ የበዙ ከጽንፈኛ ቡድኖች ጋር የተዛመዱ የኃይሎች ጥቃቶች ተፈጽመዋል። ሪፖርቱ አክሎም ጥቃቱ በሳህል የሚደረገው ግጭት ቤኒንን አዲሷ የውጊያው ግንባር አድርጓታል ብሏል። ሄነሪ ዊልኪንስ በሰሜናዊ ቤኒን ኒቲቲንጎ ጥቃቶቹ ሲፈጸሙ ያዩ ምስክሮችን ዋቢ አድርጎ ያጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
ከአልቃይዳና ከእስላማዊ መንግስት ቡድን ጋር የተያያዘ ሁከት ከቡርኪና ፋሶ ወደ ሰሜናዊ ቤኒን በመዛመት ላይ ነው። በዚህም እነኚህን የመሳሰሉ መንደሮች ከአደጋ ስጋት ላይ ወድቀዋል። የባለሥልጣናትን እርምጃ በመፍራትም ማንነታቸው ይፋ እንዳይደረግ የጠየቁ አንድ ራቅ ካለው የሰሜኑ ክፍል የሚገኝ መንደር ነዋሪ በፍርሃት ተውጠው እንደሚኖሩ ይናገራሉ። እኔ ባለውበት መንደር ያለውን የጸጥታ ሁኔታ በተመለከተ በአካባቢው የሚታየው ሁኔታ የወትሮን ይመስል አይደለም። በምንሰማቸው ነገሮች የተነሳ ሁላችንም በስጋት ተውጠን ያለ ነው ሲሉም ለአሜሪካ ድምፅ አስረድተዋል። አሸባሪዎቹ እስካሁን እርሳቸው ከሚኖሩበት ቀዬ ባይደርሱም ወደ ድንበር አካባቢ ላሉ ነዋሪዎች ግን ከቡርኪና ፋሶ፣ ኒጀር እና ማሊ እየተዛመተ የመጣው የአሸባሪዎች ጥቃት ገና ድሮ የየዕለት ኑሯቸው ገጠመኝ መሆን ይዟል። እኚህኛውም ማንነታቸው በባለሥልጣናት እንዳይታወቅ ጠይቀው የአሸባሪ ቡድን አባላት በመንደራቸው ማለፋቸውን ይናገራሉ። ገበያ ደርሳ ስትመለስ አሸባሪዎች ከመኖሪያ ቤቷ ተሸሽገው የገጠሟት አንዲት ሴት ከቤቷ እንዲወጡላት እንደጠየቀቻቸውና እንደገደሏት አስረድተዋል። የያዙትን መሳሪያ ስታይ በስጋት መጮ በመጀመሯ እንደደበደቧትና ዝም እንድትል እንደነገሯት በኋላም እንደገደሏት አክለው አስረድተዋል። የቡርኪና ፋሶ ግጭት ቤኒን፣ ቶጎና አይቮሪ ኮስትን ወደ መሳሰሉት የምዕራብ አፍሪቃ የባህር ዳርቻ አዋሳኝ አገሮች መዛመት የሳህል ውከት ቀጣይ ምዕራፍ ይሆናል ሲሉ ተንታኞች ያስረዳሉ። በጦር መሳሪያ የሚፈጸሙ ግጭቶችና ድንገቶችን የሚመረምረው የጥናት ፕሮጀክት እንዳመለከተው እንደ አውሮፓውያን የዘመን አቆጣጠር በ2022 ሁለተኛ አጋማሽ ላይ ከሌሎቹ የባህር ዳርቻው ተዋሳኝ አገሮች ሁሉ ቤኒን በበለጠ የጽንፈኛ ሸማቂዎችን ጥቃት ሳታስተናግድ አልቀረችም። መንግስት የጥቃቶቹን መዛመት ለመግታት በቂ ስራ ሰርቶ እንደው የተጠየቁት የቤኒኑ የአቦሚ ክሌቫ ዩኒቨርሲቲ የብሔራዊ ደህንነት ጉዳዮች አዋቂ አርኖ ሃውኑ ሲናገሩ
እኔ በግሌ የተሰራው ስራ አነስተኛ ይመስለኛል። የቤኒን ባለስልጣናት ለተከተሉት ለማስረዳት የሚያዳግት ምንም ሳያደርጉ ዝም ብሎ የመጠበቅ ዝንባሌ ተጠያቂ ይመስሉኛል።
ሃውኑ አክለውም ቤኒን ይህ ሁኔታ እየከፋ ሊሄድና ወደ ባህር ዳርቻው ድንበር አካባቢዎች ሊዛመት እንደሚችል መገመት ነበረባት። እንዳለመታደል ሆኖ ግን እየሆነ ያለው ይሄ ነው ያሉት። ይህ በእንዲህ እንዳለ የቤኒን መንግስት በሰሜናዊ ሀገሪቱ ክፍል ያለውን የጸጥታ ሁኔታ ለማጠናከር በርካታ ወታደሮችን ወደ አካባቢው አሰማርቷል። እንደ ተንታኞችም ግምገማ የተወሰደው ወታደራዊ ምላሽ ለውጥ እያስመዘገበ ነው። ይሁንና ዋና መቀመጫውን በኔዘርላንድስ ያደረገው የክሊን ገንዴል የጥናት ኢንስቲትዩት በቅርቡ ባወጣው ዘገባ ባለፈው ዓመት በቤኒን ሰሜናዊ ክፍል መንግስት ይፋ ካደረገው የበለጠ መጠን ያለው ጥቃት ተፈጽሟል። በተጠናቀቀው የአውሮፓውያኑ 2022ም በሰሜናዊ ቤኒን ያለውን የሽብርተኝነት እንቅስቃሴ ለመዘገብ የሞከሩ አንድ አውሮፓዊና ሌሎች በርካታ ቤኒናውያን ጋዜጠኞች ተይዘው ታስረዋል። ጽንፈኝነትን የመቋቋም አቅም ለመገንባት በሰሜናዊ ቤኒን ካሉ ማህበረሰቦች ጋር በመስራት ላይ የሚገኝና አውደ ጥናቶችን ሲያካሄድ የቆየ አንድ አማካሪ ድርጅት እንዳመለከተው አብዛኛው የአካባቢዎቹ ነዋሪዎች ስለ ጉዳዩ ለመናገር ከፍተኛ ፍርሃት አድሮባቸዋል። አናሊስ በርናርድ ማህበረሰቦችን የማጎልበትና የማረጋጋት ስራዎች ከሚሰራው Strategic Stabilization Advisors የተባለው ድርጅት ጋር ናቸው።
Many of the comments that we got in the research was
በጥናት ውስጥ ያገኘናቸው አብዛኞቹ አስተያየቶች በአሁኑ ጊዜ የትኛውም ሰው አሸባሪ ሊሆን እንደሚችል ነው። ማምን እንደሆነ የምናውቀው ነገር የለም። ሆኖም ስለምናየውና ስለሚያሳስበን ጉዳይ ለመናገር እንፈራለን።
የቤኒን መንግስት በበኩሉ ለቀረበለት የቃለ መጠይቅ ጥያቄ እስካሁን ምላሽ አልሰጠም።
በተከታይ የምናልፈው ወደዚህ ወደ ዩናይትድ ስቴትስ ይሆናል። የዩናይትድ ስቴትስ ግምጃ ቤት ኃላፊ ወደ ሴኔጋል፣ ዛምቢያና ደቡብ አፍሪካ ያቀናሉ። ባለፈው ታህሳስ በዩናይትድ ስቴትስ አፍሪካ የመሪዎች ጉባኤ ላይ ፕሬዚዳንት ባይደን አስተዳደራቸው እንደ አውሮፓውያን አቆጣጠር በ2023 አፍሪካን እንደሚጎበኝ ቃል ከገቡ በኋላ በአፍሪካ የመጀመሪያ የሆነውን ልዑክ ወደ አፍሪካ እየላከ መሆኑን ዋይት ሀውስ አስታውቋል። የዩናይትድ ስቴትስ የግምጃ ቤት ሹም ጃኔት የለን በሚቀጥሉት ሁለት ሳምንታት ውስጥ ከአህጉሪቱ ጋር ያለውን ጠንካራ የኢኮኖሚ ትስስር ለማጉላት ወደ ሴኔጋል፣ ዛምቢያና ደቡብ አፍሪካ እንደሚጓዙም ተነግሯል። የአሜሪካ ድምጿ ማርያማ ዲያሎ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ፕሬዚደንት ጆ ባይደን ባለፈው የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ላይ የገቡትን ቃል ተግባራዊ ማድረግ ጀምረዋል። በሚቀጥሉት ሁለት ሳምንታት ውስጥ ከአህጉሪቱ ጋር ያለውን የኢኮኖሚ ትስስር ለማጠንከር የግምጃ ቤት ሹማቸውን ጃኔት የለንን ወደ ሴኔጋል፣ ዛምቢያና ደቡብ አፍሪካ ይልካሉ። ከዓለም አቀፍ የስትራቴጂክ ጥናት ማዕከል የአፍሪካ ፕሮግራም ረዳት ካሜሩን ሃድሰን ይህ ከብዙ እርምጃዎች መካከል አንዱ ነው ይላሉ።
ይህ በአህጉሪቱ አፍሪካውያንን ለማሳተፍ ከሚወሰዱ በርካታ እርምጃዎች መካከል አንዱ ይመስለኛል። ይሁን እንጂ ዋሽንግተንም ጭምር ያለችበት ሆኖ ሊያስተላልፉልን የሚፈልጉት ጠቅላላ መልእክት አለ። ያ መልእክት ለአፍሪካውያን ብቻ አይመስለኝም፣ በዚህ ገበያ ውስጥ ለሚፎካከሩት ለቻይናውያኑና ለሩሲያውያንም ጭምር ነው።
ከፍተኛ የግምጃ ቤት ባለስልጣናት የጉዞ ዓላማ ከአፍሪካ መንግስት ባለስልጣናት፣ የግሉ ዘርፍ አባላት፣ ከስራ ፈጣሪዎችና ወጣቶች ጋር የዩናይትድ ስቴትስና የአፍሪካ ኢኮኖሚ ትብብርን ለማሳደግና አዳዲስ የንግድና ኢንቨስትመንት እድሎችን ለመፍጠር ከሚደረጉ የሐሳብ ልውውጦች ትምህርት ለመቅሰም ነው ይላሉ። የየለን ጉዞ መጀመሪያ የሚሆነው ሴኔጋል ሲሆን በዚያም የአፍሪካ ህብረት የወቅቱ ሊቀመንበር እንዲሁም የምዕራብ አፍሪካ የንግድ ቀጠና ኢካዎስ ጠንካራ አባል አገራት መሪ ከሆኑት ፕሬዚደንት ማኪሳል ጋር ውይይት ያደርጋሉ። ይህ አጋጣሚ ፍትሃዊ ያልሆነውን ዓለም አቀፍ የንግድ ልውውጥ አስመልክቶ ለመወያየት ለፕሬዚደንት ማኪሳል ጥሩ አጋጣሚ ይሆናል የሚሉት መሰረቱን ካናዳ ያደረገው የማሶሞ ትምህርትና የበጎ አድራጎት ድርጅት ፕሬዚደንት ቲሳንጋ ቸከዌ ናቸው።
Among the four most efficient cotton producers in the world are Benin, Burkina Faso, Chad and Mali.
ባለም ካሉ አራት ውጤታማ የጥጥ አምራቾች ቤኒ፣ ቡርኪና ፋሶ፣ ቻድ እና ማሊ መካከል ሶስቱ የሚገኙት በምዕራብ አፍሪካ የንግድ ቀጣና ኢካዋስ አባል አገራት ውስጥ ሲሆን አራቱ ደግሞ በአፍሪካ ህብረት ውስጥ ናቸው። እዚህ ላይ በጣም የሚያስደንቀው ነገር ውጤታማ መሆናቸው የሚታወቅ ቢሆንም ለዓለም የጥጥ ምርት የሚያደርጉት አስተዋጽኦ ከሶስት በመቶውን ብቻ ነው። ለዚህ ዋንኛው ምክንያትም የጥጥ ምርት በከፍተኛ ደረጃ የሚደጎምና ገበያውን ማዛባት ስለሚችል ነው።
ቺካዌ በአፍሪካ ጉዳዮች መጽሐፍ የጻፉ ሲሆን በተለይም ዛምቢያ ውስጥ የምዕራቡ ዓለም ደጋፊ ነው ተብሎ የሚፈረጀውን አዲስ መንግስት ላይ ያረፈውን የቻይናን ተጽዕኖ ለመቀናቀን አሜሪካ ጥሩ አጋጣሚ ተፈጥሮላታል ብለው ያስባሉ።
It is seen as a government that is wary of China.
የቻይና ነገር የታከተው መንግስት ይመስላል። አንዱ የትብብር መንገድ ሊሆን የሚችለው ዛምቢያ ያለባትን $6 ቢሊዮን የቻይና ዕዳ የሚመለከት ነው። ያ ዕዳ ከሀገሪቱ አጠቃላይ ምርት ከ24 እስከ 25 በመቶ የሚደርስ መሆኑን ማስተዋል ይገባል።
እንደ አውሮፓ አቆጣጠር በ2020 በወረርሽኙ ዘመን ዛምቢያ ዕዳቸውን መክፈል ካቃታቸው የአፍሪካ ሀገሮች መካከል የመጀመሪያዋ ሆናለች። ሃድሰን እንደሚሉት ገንዘቡ ለቻይናም ሆነ ለዓለም አቀፉ ተቋማት ይከፈል፣ ዛምቢያ ግን ዕዳ የተጫናት ብቸኛዋ የአፍሪካ ሀገር አይደለችም።
Ghana, another I think very successful African country, really experiencing
ሊላ ስኬት ያስመዘገበችው አፍሪካዊቷ ጋናም እየጨመረ በመጣ ቀውስ ውስጥ ትገኛለች። ለዚህ ደግሞ ወደድንም ጠላንም ዋሽንግተን በከፊል ተጠያቂ ትሆናለች። ምክንያቱም ዋሽንግተን የዓለም አቀፎቹ የገንዘብ ተቋማት IMF-ንና የዓለም ባንክን እንደምትቆጣጠር ተደርጋ ነው የምትታየው። እነኚህ ተቋማት የአፍሪካ መንግስታት ወጪዎችን እንዲቀንሱ ግፊት ያደርጋሉ። የአፍሪካ ሀገሮች በሚወስዷቸው ዓለም አቀፍ ብድሮች ላይ የወለድ ምጣኔው ከፍ እንዲል ያደርጋሉ። በዚያ መጠን ደግሞ ከቻይና፣ ከሩሲያና ከሌሎች ዘርፈ ብዙ የውጭ ተቋማት የሚወስዷቸውን አነስተኛ ወይም ከወለድ ነጻ ብድር ስምምነቶች ይተቻሉ።
የዩናይትድ ስቴትስ የግምጃ ቤት ኃላፊ ከዛምቢያው ፕሬዝዳንት ሃኪንዴ ሂቺሌማ ጋር ባለፈው ጉባኤ ተገናኝተው በተወያዩበት ወቅት የዛምቢያ ኢኮኖሚ በሚያገግምበትና በእዳው ሁኔታ የዓለም አቀፉ የገንዘብ ተቋማት ድርሻ ቡድን 20 አባል አገራት በወሰኑት የጋራ ማዕቀፉ አማካኝነት በተቻለ ፍጥነት እንደሚከናወን የነገሯቸው መሆኑ ተመልክቷል።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ እየተላለፈ የሚገኘውን የማክሰኞ ምሽት ስርጭታችንን ነው። ወደ ተከታዩ ቅንብር ከመላፋችን በፊት አንድ ማስታወቂያ ሰምተን እንመለስ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ተመልሰናል። በዓለም ዙሪያ ተፈላጊ ከሆኑ ስራዎች በግንባር ቀደምነት በሚጠቀሰው የቴክኖሎጂ ዘርፍ ኢትዮጵያውያን ተወዳዳሪ እንዲሆኑ በዘርፉ ያሉ ስልጠናዎችን በመስጠት በብቃት ከሚያሰለጥኑ ተቋማት መካከል በዩናይትድ ስቴትስ ሜሪላንድ ግዛት የሚገኘው ቤማንዳ ቴክኖሎጂ አንዱ ነው። ተቋሙ እስካሁን ከ1300 በላይ ተማሪዎችን አሰልጥኖ ስራ ያስያዘ ሲሆን አሁን ደግሞ በኢትዮጵያ ቅርንጫፍ በመክፈት የስልጠናና የማማከር አገልግሎቱን ያሰፋ እንደሚገኝ የተቋሙ መስራች አቶ አለማየሁ ኒዳ ነግረውናል። ተከታዩ መሰናዶ በዚህ ዙሪያ ከአቶ አለማየሁ ጋር ያደረግነው ቆይታ ነው። ወደ ተቋም ከመሄዳችን በፊት አንተ ወደ አሜሪካ ነገር ስትመጣ አካውንቲንግ ነው ተምረህ የመጣኸው፣ ማስተርስንም በሱ ነው የሰራኸው። ዛሬ የምትሰራው ትልቅ ስራ ግን በቴክኖሎጂ ዙሪያ ነው እና እንዴት ወደዛ ልትሳብ ቻልክ?
እንግዲህ 2009 የኢኮኖሚውም ደህና አልነበረም እዚህ ሀገር። በጣም የስራ እድል ላይ በተለይ ፋይናንስ ላይ በጣም የስራ እድል ያረግ ነበር። ሰው ያገኘሁት ሪዋርድ ኤክስፔክት እንዳደረግኩት አልነበረም። እና ምንድን ነው ያደረግኩት? ኦኬ ምንድን ነው የተለየ ሌላው ኦፖርቹኒቲ የኦፕሽን ያለው ብዬ ሪሰርች ሳደርግ ፋይናንስ አይቲ ላይ ያሉ በአይቲ ዘርፍ ያሉ አበሾችን የማውቃቸው ደህና ሲከፈላቸው ሳይ ኦኬ ይሄ ነገር ለምንድን ነው የማልሞክረው ብዬ አንድ አመት ራሴን ትሬን አደርጋለሁ ብዬ የተለያዩ መጽሐፍቶችን ገዝቼ ዩቲዩብም ኮርሶች እንደዛ እየወሰድኩኝ ራሴን አስተማርኩ ማለት ነው። ከዛ ወደ አይቲዩ በዛ መልኩ ነው የገባሁት።
እንግዲህ አንተ ወደ ቴክኖሎጂ በምትሻገርበት ጊዜ ያ ዘመን ላይ እንዳሁኑ የቴክኖሎጂ ስልጠናውም ያን ያክል የተስፋፋ አልነበረም እና ምን አይነት እገዛ ድጋፍ አግኝተህ ነበር?
አዎ እኔ እንደውም ካምፓኒም እንዳቋቁም ዋናው ሞቲቬት ካረቢ ነገሮች አንዱ እኔ በጣም ብዙ ስትረግል አድርግ ያለው እንዳልኩሽ በጣም ዲተርሚን ነኝ። 7 ሰዓት በቀን አጠና ነበር። መጀመሪያ ትሬኒንግ ወስዳለሁ ራሴን አስተምራለሁ ብዬ ሳስብ ራሱ በቀን 7 ሰዓት አንድ አመት አጠናለሁ ብዬ ነው የወሰንኩት። በጣም በቀላሉ ሊሰሩ የተወሰነ ኮች የሚያደርገኝ ጋይድ የሚያደርገኝ ሰው ቢኖር በቀላሉ አቺቭ የማደርጋቸው ነገሮች ሎንግ ዌይ ሄጄ ነው የራሴን ቴክኖሎጂ እንዳውቅ ያደረኩት ማለት ነው። ለምሳሌ አንዱ ካደረኳቸው ነገር ጆብ ዲስክሪፕሽን ዌብሳይቶች አሉ፣ ጆብ ፖስት የሚደረግባቸው እንዲህ ዳይስ የሚባሉ ከዛ ጆብ ዲስክሪፕሽን አይና እንዲህ የሚፈልጉ ከሆነ ይህንን ላጥና፣ እንደዚህ የሚፈልጉ ከሆነ ይህንን ላጥና ብዬ ነው ኦልሞስት ያ ነው። እና መጽሐፍ ነበረ ማነበው መጽሐፍ ከጫፍ ጫፍ አይቲ ላይ ማንበብ በጣም ይከብዳል። እና 1000 ገጽ እንደዚህ ያለች በጣም ታይሜ ኮንሱም አድርጎብኛል።
እንግዲህ ይህን ድጋፍ ማጣትህም እና አንተ በሰፊው በትልቅ መንገድ የሄድክበት መንገድ ሂደትም ነው ዛሬ ለምትሰራው ትልቅ ስራ መሰረት የሆነህ እና እስኪ ስለ ተቋምህን እንተዋወቀው በደንብ። ቤማንዳ ይሰኛል። ከትርጉሙ እንነሳ። ቤማንዳ ምን ማለት ነው?
ቤማንዳ ማለት የጉራግኛ ቃል ነው። ኤማ ማለት መንገድ ማለት ነው። ቤማንዳ ማለት በመንገዳችን እንደማለት ነው። እኔ ስመሰርተው ይሄን ካምፓኒ ይህን አክል ፕሮፊት ሜክ አደርጋለሁ ብዬ ያው የቢዝነስ ሰው ነኝ፣ እንደዛ ነው ብዙ ጊዜ ሴት የሚደረገው። እኔ ግን 500 አበሻ ስራ አስይዛለሁ ብዬ ነው በዛ የዛሬ 10 ዓመት ይህንን ካምፓኒ ሲመሰረት ማለት ነው። እንደ ኮሚኒቲ ነገር ነው። ይከፍላሉ፣ ይማራሉ፣ ይሄዳሉ ሳይሆን ሪሌሽንሽፕ ነው የምንፈጥረው ማለት ነው። አሁን ግን በተለይ ሼፕፖይንት የሚባለው ላይ በተለይ ዲኤምቪ አካባቢ እንዴ በቃ ኢትዮጵያዊ ሼፕፖይንት ብቻ ነው እንደሚያጠኑት እስኪባል ድረስ ማለት ነው። በእርግጠኝነት ምናገር ከህንዶች ቀጥለው በደንብ ማርኬቱን ተቆጣጥረነዋል ብዬ አስባለሁ፣ በተለይ ዲኤምቪ አካባቢ ማለት ነው። እና እንግዲህ በቴክኖሎጂ እኔ ያለፍኩበት አስትራግል ሌላውን ሰው እንዳያልፍ መንገድ ለሌላው ሰው መጥረግ እንደማለት ነው።
ምን አይነት ወጣቶች ናቸው ይህንን ስልጠናዎች የሚወስዱት? ምን ያክል ወጣቶችን እስካሁን ድረስ አሰልጥነሃል?
ምን አይነት ወጣት ነው የሚለው ቀላል መልሶ ኮሚትድ የሆነ በቀን 3 ሰዓት ከ3 ሰዓት እስከ 4 ሰዓት መስጠት የሚችል ኤኒዌይ ብትዊን ከ4 ወር እስከ 6 ወር ራሴን አስተምሬ ራሴን አዘጋጅቼ ትልቁ ደግሞ ጥያቄ ኮቼብል የሚባለውን የሚሰማ ካሰለጠነው አይነት ስራ ያስያዝ ነው ፎከስ ማድረግ የምፈልገው። አሁን እስካሁን ባለኝ መረጃ ቢኮች ትራክ ስለማድረገው ከ1300 ሰው በላይ 6-digit ሳላሪ ኤርን የሚያገኙ ከ1300 ሰው በላይ በቤማንዳ ቴክኖሎጂ ብቻ አስቀጥረናል። ከዛ በኋላ እነሱ ሀልፕ አድርገው ያስቀጠሯቸው ስራ እንዲያገኙ ያደረጓቸው ጋይድ ያደረጓቸው ከኔ ተምረው ራሳቸው ትምህርት ቤት የከፈቱ በጣም ብዙ አሉ። በዛ ያለው ብንቶ በቤማንዳ ብቻ እኔ እስካሁን ሪከርድ ያለ ታክ ያደረኩት ከ1300 ሰው በላይ ስራ ስጠናል ማለት ነው። ሰው ይሄ
በምን አይነት ዘርፎች ነው እነዚህ ስራዎች?
ያ በሼርፖይንት ወይም ኦፊስ 365 የሚባለው ያው ሼርፖይንት ነው ብዙ ሰው ስሙን የሚያውቀው። ኦፊስ 365 ያው እዛ ውስጥ ያለ ነው። በቅርቡ ደግሞ ከስሜነህ እና ማይክል የሚባሉ ሌሎች ፓርትነሮች ሁለት ጨምሬ ክላውድ ኮምፒውቲንግ ላይ ደግሞ በተለይ AWS እና Azure ላይ ለመስጠት ዝግጅት በላስት 8 ወር ወይ 9 ወር ይሆናል በደንብ ኮንተንት ዴቨሎፕ እያደረግን ሬዲ ሆነን አሁን በዚህ ወር መጨረሻ ወር early February አዲስ ባች ለመቀበል ተዘጋጅተናል።
ኢትዮጵያ ውስጥ ያሉ ወጣቶችም ወይ ማንኛውም ሰው ኢትዮጵያ ውስጥ የሚኖር ይሄንን ስልጠና ወስዶ ኦፖርቹኒቲ ማግኘት ይችላል።
ያው ታቃለሽ አሁን ለምሳሌ እነ ማይክሮሶፍት ወደ ኬንያ ወደ ዩጋንዳ you know like in the hand China expensive ሆነ ባት ሲመጣ በጣም ብዙ ስራ ሶፍት ያረጋሉ። አሁን እንደውም እኔም ያው ማይክሮሶፍት ላይ የቴክኖሎጂ ስለምሰራ ሰፖርት እንደውል አብዛኛው የሚያነሱልን I can tell you ከ ዩጋንዳ ወይ ከኬንያ እንደዚህ ናቸውና እየተቀየረ ነውና ማለት በማንዳ ብራንች ኢትዮጵያን ዲካፕ ኦልሬዲ ፕሮሰስ ጀምረናል። so ይሄ ማለት ምንድነው ለሆኑ ካምፓኒዎች የእንደዚህ አይነት ቴክኖሎጂ ኢምፕሊመንት እንዲያደርጉ ማገዝ ማለት ነው። የዛኔ በእርግጠኝነት ሰው ያስፈልጋል ኢትዮጵያ። so እኔ ምንድነው ያሰብኩት ነው ወደ ኮንሰልቲንግ ኢትዮጵያ ከመግባት በፊት መጀመሪያ ሰው ትሬን መደረግ አለበት ሰሌክትድ ሆኖ ኢንተረስትድ የሚሆኑ ሰዎች ትሬን መደረግ አለበት የሚል ከፓርትነሮች ጋር በደንብ አውርተን ያንን ነበር የጀመርነው ማለት ነው። እና $2,000 ነው ለምሳሌ እዚህ ሀገር ላለ ሰው ቻርጅ የምናደርገው። ኢትዮጵያ ላለው እስካሁን ቻርጅ አላደረግንም ቢኮዝ ዩ ኖ ላይክ እንዲማሩ እንዲያውቁ ስለምንፈልግ ወደፊትም አላማ አለን። አፎርድ ማድረግ ሰው ሪቪው አድርገን እንዲማሩ ማድረግ አፎርድ የሚያደርግ ደግሞ ኢትዮጵያ ውስጥ አፎርደብል በሆነ ኮስት በኢትዮጵያ ማለት ነው ከፍለው እንዲማሩ እናመቻቻለን ማለት ነው። እና ካሁን ድረስ በተለይ ሼርፖይንቱ ላይ ነው በደንብ የምንታወቀው። እሱን በደንብ አስፍተን መሄድ እንፈልጋለን። ኮንሰልቲንጉን በደንብ በስፋት መሄድ እንፈልጋለን። ይሄ የክላውድ ኮምፒውቲንጉ ያ ሁሉ ነገር ወደ ክላውድ እየሄደ ስለሆነ የክላውድ ኮምፒውቲንጉም በጣም ሰፋ ያለ ስለሆነ ፓርትነር አድርገን ሲስተር ካምፓኒ ማስ ክላውድ ሶሉሽንስ የሚባል ሁለት ፓርትነሮችን ጨምሬ ሌላ ካምፓኒ በጣም ሰፋ በሰፊው በተለይ ክላውድ ላይ ለመስራት ተዘጋጅተናል።
በጣም ነው የምናመሰግነው በአድማጮች ስም።
ቴንክ ዩ በጣም አመሰግናለሁ እኔም ስለተጋበዝሽኝ በጣም አመሰግናለሁ።
ፕሮግራማችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአውሮፓውያኑ ዘመን አቆጣጠር ጥር ወር ውስጥ በሚመጣው ሶስተኛው ሰኞ ላይ አሜሪካውያን የሬቨረንድ ዶክተር ማርቲን ሉተር ኪንግን መታሰቢያ ዕለት አክብረው ይውላሉ። ዶክተር ኪንግ የደቡብ አላባማ ክፍለ ግዛት የባፕቲስት ቤተክርስቲያን አገልጋይ ሲሆኑ በዩናይትድ ስቴትስ የዘር መድሎን በመቃወም ለእኩልነት የሚደረገው ትግል መሪ ነበሩ። ጥር 7 2015 ዓ.ም 94ኛው የልደት በዓላቸው የሚያከብሩበት ዕለት ነበር። እንደ አውሮፓ አቆጣጠር 1865 የዩናይትድ ስቴትስ የእርስ በርስ ጦርነት ያበቃል ቃበትና ባርነትን በሕግ የከለከለው 13ኛው የሕገ መንግስቱ ማሻሻያ የወጣበት ወቅት ነው። እንዲሁም የዘር ማህበረሰብ አባላትና ሴቶችን ጨምሮ በብዙዎቹ አሜሪካውያን ዘንድ የጂም ክሮ ሕጎች ተብለው የሚታወቁትን በመቃወም እንዲሁም እንደ አውሮፓ አቆጣጠር በ1960ዎቹ መጨረሻ አካባቢ ፖለቲካዊ ውክልና ለሌላቸውና በቁጥር አነስተኛ ለሆኑት የሲቪል መብቶች ጥበቃ እንዲደረግ በመጠየቅ በሺዎች የሚቆጠሩ አሜሪካውያን አደባባይ የወጡበትና ሁከትም የነበረበት ጊዜ ነበር። እነዚህ የመንግስትና የአካባቢ ህጎች የዘር መለያየትና ያፈጠጠን ግልጽ መድሎን ህጋዊ በማድረግ በመንግስት ባለስልጣናትና በማህበረሰቡ የሲቪል ጠባቂ ቡድኖች በኃይል የሚተገበሩ ነበሩ። ይህን ስርዓት ለመለወጥ የሞከሩ አፍሪካ አሜሪካውያን ተመጣጣኝ ያልሆነ የአፓርታይድ ጥቃት የደረሰባቸው ሲሆን ብዙዎቹንም የመብት ተሟጋቾች ለሞት ዳርጓል። በዚህ አውድ ውስጥ ዶክተር ኪንግ የማህተመ ጋንዲን የሰላማዊ ተቃውሞ መርሆች በመከተል ተከታዮቻቸውን መጠነ ሰፊ አድማ የመቀመጥና ሰላማዊ የሰልፍ ጉዞዎችን የህዝባዊ እምቢተኝነትን መርተዋል። በተቃዋሚዎቹ ላይ በተደጋጋሚ የሚወሰዱ መጠነ ያለፉ የበቀል እርምጃዎች በተቀረው የአገሪቱ ክፍል አስቸኳይ ለውጥ የሚያስፈልግ መሆኑን አሳይተዋል። ዶክተር ኪንግ የድካማቸውን ፍሬ ለማጣጣም እድሉ አልነበራቸውም። እንደ አውሮፓ አቆጣጠር ሚያዝያ 4 1965 በ39 ዓመታቸው ሕይወታቸው አልፏል። ይሁን እንጂ በአስርት ዓመታት የዘር ልዩነት ሕጎች ተሰርዘዋል። ዛሬ መድሎ የተወገዙና በሕግም የሚያስቀጣ ወንጀል ሆኗል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ ከሁሉም የህብረተሰብ ክፍል የተውጣጡ ሰዎች ያንን የሰልፍ ጉዞ ቀጥለዋል። ስልጣናቸውን አላግባብ የሚጠቀሙትን ለመጋፈጥ፣ ጥላቻና መድሎን ለመቃወም፣ የመምረጥ መብት እንዲጠበቅ፣ ደረጃውን የጠበቀ ስራ እንዲኖር፣ የጤና እንክብካቤ፣ የመኖሪያ ቤትና ትምህርት እንዲኖር ድምጻቸውን ከፍ አድርገዋል ሲሉ ተናግረዋል። ባይደን አክለውም በዚህ ዕለት ለሀገራችንና ዓለማችን ስለ ህሊናችን ጥሪ ያቀረበልንን ሰው ትርፋት እናስባለን ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ዝግጅቶቻችንን በዚሁ አጠናቀቅን። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና ደሩ።